የአሜሪካ ድምጽ ነው።
Expulsion was not our primary course of action.
ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች የተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ.ም ተመረጠ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ለድርጅቱ ጽህፈት ቤት ደብዳቤ ጽፈዋል።
I'd like to ask you one thing, Mr. Ambassador. If there is any written document.
አምባሳደር አንድ ነገር ልጠይቅዎት ፈልጋለሁ። ለማንኛውም የተባበሩት መንግስታት ድርጅት ተቋም ከተባረሩት ሰራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት ይችላል። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም።
የቀደሙት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያር ቀስላሴ እርሳቸውን ተከትሎ የሰሙት ደግሞ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው። የድርጅቱን 7 ባለስልጣናትና ሰራተኞች ከኢትዮጵያ መባረር ተከትሎ በኢትዮጵያ ላይ ትኩረት ባደረገው የትላንት የጸጥታው ምክር ቤት ስብሰባ ከተናገሩት የተወሰደ ነው። ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አምባሳደር ታያር ጥያቄውን ተከትሎ ለቀረበው አስተያየት በሰጡበት ወቅት አመልክተዋል። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። ሐሙስ መስከረም 27 2014 ዓ.ም ጥናትልን እንደምናመሻችሁ ክብራትና ክብራን አድማጮችና ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮሳት ሳተላይት ዛሬም እንገኛለን። ከለቱ ዜና አቅራቢ ቆንጂት ታዬ፣ ከቴክኒክ አቀናባሪው ንጉስ ታምሬ፣ ከቴክኒክ መሐንዲሱ ቶኒና ከዌብና ማህበራዊ ገጾቻችን አስተናጋጇ አባዮ ገበያው እንዲሁም ከተቀሩ ባልደረቦቼና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ባለስልጣናት ከሀገር እንዲወጡ የታዘዙት የተባበሩት መንግስታት ድርጅት 7 ባለስልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጠየቁ። የሰራተኞቹን መባረር በተመለከተ የጸጥታ ጥበቃ ምክር ቤቱ ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ሲናገሩ ሰራተኞቹ እንዲወጡ ከመወሰኑ በፊት ኢትዮጵያ ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አስመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ ገልጸዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ከሰሃራ በታች ያሉ የአፍሪካ ሀገሮችና በሌሎችም ከፍ ያለ የወባ በሽታ ስርጭት በሚገኝባቸው የአህጉሪቱ አካባቢዎች ህፃናቱ መከላከያ ክትባት እንዲከተቡ የዓለም የጤና ድርጅት ምክረ ሐሳብ አቅርቧል። ሞስኩ ሪኪስ የተባለው የወባ ክትባት ጋና፣ ኬንያና ማላዊ ውስጥ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ 800 ሺህ ህፃናትን ያካተተ የመጀመሪያ የክትባት መርሃ ግብር ተካሂዶ ውጤታማ ሆኖ መገኘቱ ተገልጿል። ዘገባውን ኤደን ገረመው ታቀርባለች።
ሞስኩሪስ የተሰኘው የወባ መከላከያ ክትባት እንደ አውሮፓውያን አቆጣጠር በ2019 ዓ.ም በጋና፣ በኬንያና በማላዊ ሙከራ የተደረገበት ሲሆን 800 ሺህ የሚሆኑ ህፃናት እስካሁን ድረስ ተከትበዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለረጅም ጊዜ ቆየ ነገር ግን ያልተሳካ ህልም ነበር ሲሉ አዲሱን ክትባት አድንቀዋል። አያይዘውም አሁንም ቢሆን እጅግ ረጅም መንገድ መጓዝ ይኖርብናል። ይሄ ክትባት ለዓለም ስጦታ ነው። ነገር ግን ዋጋው ደግሞ የወባ በሽታ ሸክም እጅግ በከፋባት በአፍሪካ ይበልጡን የሚታወቅ ነው ብለዋል። በተባበሩት መንግስታት የጤና ኤጀንሲ በኩል በተደረገው እጅግ ትልቅ የሙከራ መርሃ ግብርም 2/3 የሆኑና ካላጎበር የሚተኙ ህጻናት በአራት ዙር ከሚሰጠው ክትባት እጅጉ መጠቀማቸውን አስታውቋል። ከዚሁ ጋር ተያይዞም ጸረ ነፍሳት የሆኑ አጎበሮችና የወባ በሽታ ህክምና ባለባቸው ቦታዎች ላይም የወባ በሽታ 30% መቀነሱን መርሃ ግብሩ ዘግቧል። የዓለም የጤና ድርጅት ከሰሃራ በስተደቡብ ባሉ የአፍሪካ ሀገራት እድሜያቸው ከአምስት ዓመት በታች ያሉ 260,000 የሚሆኑ ህጻናትን ህይወት በመቅጠፍ ወባ ገዳይ ከሚባሉት በሽታዎች ውስጥ ቀዳሚ መሆኑንም አስታውቋል። ክትባቱ ላለፉት 30 ዓመታት ዓለም አቀፍ በሆነው በግዙፉ የመድኃኒት አምራች ኩባንያ GlaxoSmithKline ስር ምርምር ሲደረግበት የቆየ ሲሆን Bill and Melinda Gates Foundationም የመድኃኒቱን የመጨረሻውን የማጠናቀቂያ ምዕራፍ በገንዘብ ደግፏል።
ኮቪድ-19 ዜና፣ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሚሊዮኖች ለሚቆጠሩ አሜሪካውያን የኮቪድ-19 ክትባት መከተብ ግዴታ ያደረገው መርሃ ግብራቸውን እርምጃ በተመለከተ ለመወያየት ዛሬ ወደ ቺካጎ ይጓዛሉ። የዋይት ሃውስ የኮሮና ቫይረስ ምላሽ አስተባባሪ ጄፍ ዘንት ትናንት ለጋዜጠኞች በሰጡት ቃል ፕሬዝዳንቱ ከመቶ በላይ ሰራተኛ ያላቸው ኩባንያዎች ክትባቱን መውሰድ አለዚያም በየሳምንቱ መመርመርን ለሰራተኞቻቸው ግዴታ እንዲያደርጉ የሰጡት መመሪያ ምን ስኬት እንዳመጣ በቺካጎ ቆይታቸው ይመለከቱታል ብለዋል። የፕሬዝዳንቱ መመሪያ ከ100 ሚሊዮን በላይ ሰራተኞችን ወይም ከጠቅላላው የሀገሪቱ የሰራተኛ ኃይል ውስጥ 2/3 ይመለከታል። ቺካጎ የዩናይትድ አየር መንገድ መቀመጫ ስትሆን ያ አየር መንገድ የፕሬዝዳንቱን የክትባት ግዴታ ትዕዛዝ መጀመሪያ ተግባራዊ ካደረጉ አየር መንገዶች መካከል አንዱ ነው። ዩናይትድ 67,000 ሰራተኞቹ በሙሉ አሜሪካ ውስጥ ያሉት እንዲከተቡ ያዘዘ ሲሆን በማስከተልም አሜሪካን አየር መንገድና ሌሎችም ይህንኑ አድርገዋል። የፕሬዝዳንት ባይደን ሰራተኞች እንዲከተቡ የማይከተቡ ደግሞ በየሳምንቱ እንዲመረመሩ የሚያዘው መመሪያ የፌደራል መንግስቱን ቋሚና የኮንትራክት ሰራተኞች በሙሉ የሚጠቀልል ነው። በሌላ በኩል የባይደን አስተዳደር ቤት ውስጥ የሚከናወን ፈጣን የኮሮና ቫይረስ መመርመሪያ ለማምረት 1 ቢሊዮን ዶላር ወጪ እንደሚመድብ የዋይት ሃውስ የኮቪድ ምላሽ አስተባባሪው ጄፍ ዘንት አክለው ገልጸዋል። ይህ በዚህ እንዳለ ፋይዘር እና ባዮንቴክ ክትባታቸው ከ5 እስከ 12 ዓመት ዕድሜ ክልል ውስጥ ላሉ ልጆች እንዲሰጥ የዩናይትድ ስቴትስ መንግስት አጣዳፊ ፈቃድ እንዲሰጣቸው ማመልከቻ ማስገባታቸው ተገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት መሪዎች የፌደራል መንግስቱን መበደር የሚችለውን ገንዘብ መጠን ስልጣን ከፍ ለማድረግ ዛሬ ስምምነት ላይ መድረሳቸው ተገለጸ። እስከ መጪው ታህሳስ ወር ድረስ የሚያዘልቀው ይህ የብድር ጣሪያ መጨመር ዩናይትድ ስቴትስ ከሁለት ሳምንታት በኋላ ሊያጋጥማት ይችል ከነበረው ለዕዳ የሚከፈል ገንዘብ መሟጠጥ ያድናታል ተብሏል። የመወሰኛ ምክር ቤቱ አብላጫ ዲሞክራቶች መሪው ሴኔተር ቸክ ሹመር ከህዳጣኑ ሪፐብሊካን መሪው ሴኔተር ሚች መኮነል ጋር በመወሰኛ ምክር ቤቱ ከተደራደሩ በኋላ ስምምነቱ ላይ መድረሳቸውን ይፋ አድርገዋል። ሴኔተር ሹመር ስምምነቱ ዛሬ ማምሻውን የምክር ቤት አባላቱን ድጋፍ አግኝቶ ይጸድቃል ብለው ተስፋ እንደሚያደርጉ ነው ያስታወቁት። ይሁን እንጂ የብድር ጣሪያው በምን ያህል እንደሚጨምርም ሆነ ምን ቅድመ ሁኔታ እንደተያያዘበት የዲሞክራቶች መሪው በዝርዝር የገለጹት ነገር የለም። በዘገባዎች መሰረት ለፌዴራሉ መንግስት የሚሰጠው አዲሱ የብድር ስልጣን እስከ ታህሳስ መጀመሪያ የሚቀጥል መሆኑና ተጨማሪ 480 ቢሊዮን ዶላር ለመበደር ስልጣን የሚሰጠው እንደሆነ ተገልጿል። ከስምምነቱ ባይደረስ እንደ አውሮፓውያን አቆጣጠር ከጥቅምት 18 ቀን በኋላ መንግስት ለሰራተኞች ደሞዝና ለጡረተኞች በጊዜው የሚከፍለው ገንዘብ ይሟጠጥበት ይችል እንደነበረ ተጠቁሟል። የሀገሪቱን ኢኮኖሚም ታይቶ የማያውቅ ከባድ ትርምስት ውስጥ ይከተዋል የሚል ስጋት ደቅኖ ቆይቷል። በመጨረሻም በዩናይትድ ስቴትስዋ ቴክሳስ ክፍለ ግዛት ጽንስ ማቋረጥን ሙሉ በሙሉ በሚያሰኝ ደረጃ የሚከለክለውን ሕግ የፌዴራል ፍርድ ቤት ጊዜያዊ እግድ ጥሎበታል። ቴክሳስ ያወጣችው ሕግ በሀገሪቱ ጽንስ ማቋረጥ በመከልከል ረገድ ከማናቸውም ጥብቅ ሕግ እንደሆነ ይታወቃል። ትናንት የፌደራሉ ፍርድ ቤት ዳኛ በሰጡት የእግድ ውሳኔ ቴክሳስ በሪፐብሊካኖች ድጋፍ የወጣውንና ሴቶች 6 ሳምንት የሞላውን ጽንስ የማቋረጥ አገልግሎት እንዳያገኙ የሚከለክለው ህግ ተግባራዊ እንዳይደረግ የሚያግድ ነው። የቴክሳሱ ህግ በመደፈር ወይም ከቤተሰብ አባል ለጸነሱ ሴቶችም ቢሆን ጽንስ ማቋረጥን አይፈቅድም። ከዚያም ሌላ ማናቸውም ሰው ህጉን እንዲያስከብር ስልጣን ይሰጣል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ የለታሙ ዝግጅታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን ምስልና ድምጽ አቀናባሪው ኤልያስ አማረ፣ የቀጥታ ስርጭታችንን የድምጽና ምስል አቀናባሪ ደግሞ ሲያን ዋንግ ናት። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። በሳተላይት ለምትከታተሉ አድማጮቻችን ለማስተዋወስ ራዲዮ በቴሌቪዥን ስርጭታችንን በኢትዮሳት ታገኛላችሁ። በተጨማሪም የራዲዮ በቲቪ ስርጭታችንን በድረገጻችን በዩቲዩብ እና በፌስቡክ እንዲሁም በኢንስታግራም @voaamharic ላይ በጥራት መከታተል ትችላላችሁ። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቪሬስ ከመልፋችን አስቀድሞ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆች ይመጡ ነበር በእነሱ ነው የሚተዳደረው። አሁን ላይ ግን በጣም ቀንሷል።
የአማራ ክልል የቱሪዝም ልማት ዳይሬክተር አቶ መልካሙ አደመን የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ ባለስልጣናት ከሀገር እንዲወጡ የታዘዙ የተባበሩት መንግስታት ድርጅት 7 ባለስልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው ሲሉ አንቶኒዮ ጉቴሬሽ ጠየቁ። የሰራተኞቹን መባረር በተመለከተ የጸጥታው ጥበቃ ምክር ቤት ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አመልክተዋል። ለዝርዝሩ ኬኔዲ አባተ።
ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት መደበኛ ደንበኛ መሆኗን ቀጥላለች። የጸጥታው ምክር ቤት ከህዳሴው ግድብ ጋር በተያያዘ ካደረጋቸው ስብሰባዎች ውጪ የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ ትናንት ምሽት በሀገሪቱ ጉዳይ ላይ 10ኛ ስብሰባውን አድርጓል። በዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ አየርላንድ፣ ኖርዌይ፣ ፈረንሳይና በኢስቶኒያ ጥያቄ የተካሄደው የትናንቱ አስቸኳይ ግልጽ ስብሰባ ሰላምና ደህንነት በአፍሪካ በሚል አጀንዳ ስር የኢትዮጵያ መንግስት ከሀገሪቱ ወጡ ባደረጋቸው 7 የተባበሩት መንግስታት ባለስልጣናትና ሰራተኞች ላይ ዋነኛ ትኩረቱን ያደረገ ነው። በዚህ ጉዳይ ምክር ቤቱ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው የተሰበሰበው። በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በአሁን ወቅት በትግራይ፣ በአማራና በአፋር ክልሎች 7 ሚሊዮን ሰዎች ድጋፍ እንደሚፈልጉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ከዚህም ቁጥር ከ5 ሚሊዮን በላይ የሚሆኑት በትግራይ የሚገኙ መሆናቸውንና በክልሉ 400 ሺያህል ሰዎች በረሃብ አፋፍ ላይ እንደሚገኙ አስታውሰዋል። የተባበሩት መንግስታት አላማ ድጋፍ ለሚያስፈልጋቸው ኢትዮጵያውያን ሁሉ ሰብአዊ ድጋፍ ማድረስ መሆኑንም በንግግራቸው የጠቀሱት ዋና ጸሐፊው በዚህ ወቅት ታዲያ የኢትዮጵያ መንግስት የድርጅቱን ሰራተኞች ከሀገር እንዲወጡ ማድረጉ እጅግ እንደረበሻቸው ተናግረዋል። እርምጃው ህጋዊ የአሰራር ሂደትን ያልተከተለ እንደሆነም ነው የገለጹት።
If the government has any specific issues concerning any individuals, the relevant information should be brought to the attention of the United Nations.
ማንኛውንም ግለሰብ በተመለከተ መንግስት የተለየ ጉዳይ ካለው ዋና ጸሐፊው ማንኛውም ተገቢ እርምጃ መውሰድ አለበት የሚለውን ውሳኔ እንዲያደርጉ አስፈላጊ መረጃ ለተባበሩት መንግስታት መቅረብ አለበት። በሌላ አነጋገር አግባብነት ያለው መደበኛ አሰራር አለ እና ያ አሰራር አልተከበረም። የተባበሩት መንግስታት ድርጅት ከኢትዮጵያ መንግስት ከሀገር ውስጥና ከዓለም አቀፍ አጋሮች ጋር በመሆን በትግራይ፣ በአማራና በአፋር እንዲሁም በመላ ሀገሪቱ የሰብአዊ እርዳታ የሚያስፈልጋቸውን በሚሊዮኖች የሚቆጠሩ ዜጎች ለመደገፍ በተባበሩት መንግስታት ቻርተርና ጠቅላላ ጉባኤው ውሳኔ 46 ዝባር 182 መሰረት የተሰጠው ሚና መጫወት ከተላል። ይህንን ያለ አንዳችን ክፋት እንድናደርግና ዩኔታ በሚጠይቀው ልክ በፍጥነት ፍራችንን እንድናከናውን ኢትዮጵያ ባለስልጣናት እንዲያመቻቹና እንዲፈቅዱ ጥሪዬን አቀርባለሁ።
በግጭቱ ተሳታፊ የሆኑ አካላት ግጭቱን በማቆም ወደ ድርድር እንዲመጡም በድጋሚ ጥሪ ያቀረቡት ጉተሬጅ ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት የሀገሪቱን ቀውስ ለመፍታት ሁሉን አካታች የፖለቲካ ውይይት እንደሚደረግ መግለጻቸውን አድንቀዋል። የእርሳቸውን ንግግር ተከትሎ የጸጥታው ምክር ቤት አባላት ባደረጉት ንግግር ገሚሱ 7 የተመድ ሰራተኞች ከኢትዮጵያ እንዲወጡ መደረጉን በማውገዝ ምክር ቤቱ እርምጃ እንዲወስድ ሲጠይቁ፣ ሌሎች ደግሞ ጉዳዩ በንግግር እንዲፈታ አሳስበዋል። በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ግዴለሽ ብለው የገለጹትን የኢትዮጵያ መንግስት የወሰደውን እርምጃ ያወገዙ ሲሆን ለእርምጃው ምንም ማረጋገጫ የለውም ሲሉም ገልጸዋል። አሁን በኢትዮጵያ ያለውን ሁኔታ እንደ አውሮፓውያኑ በ2011 ከ250 ሺህ በላይ ሰዎች ከረገፉበት የሶማሊያ ረሃብ ጋር ያነጻጸሩት አምባሳደር ግሪንፊልድ ያልተጠበቀ ያሉት የተመድ ሰራተኞች መባረር ሁኔታውን እንደሚያባብስ ነው የተናገሩት። አምባሳደሯ አክለውም ኢትዮጵያውያንን እየገደሉ ግጭቱ ከቁጥጥር ውጪ የሆነ ነው ካሉ በኋላ የኢትዮጵያ መሪዎች የመረጡት መንገድ በዓለም አቀፍ ማህበረሰብ ውስጥ እጅግ ከተገለሉ አገራት ጎራ መቀላቀል ነው ሲሉ ተችተዋል። የጸጥታው ምክር ቤት በኢትዮጵያ ላይ እርምጃ እንዲወስድም ያሳሰቡት
Make no mistake, the Security Council's credibility is at stake today here.
አትሳሳቱ፣ የጸጥታው ምክር ቤት ተአማኒነት ዛሬ አደጋ ላይ ነው። የዜጎችን ደህንነት ለመጠበቅ፣ ለሰብአዊ መብት ጥሰቶች ተጠያቂነትን ለማስፈንና ለችግር ለተጋለጡ ኢትዮጵያውያን ሰብአዊ እርዳታን ማድረስ ሁሉንም ተገቢ እርምጃዎች መውሰድ አለብን። ይህንን የተመድ ሰራተኞች የማስወጣት እርምጃ በአስቸኳይ እንዲቀየር ሁላችንም ለኢትዮጵያ መንግስት ጥሪ ማቅረብ አለብን። ጊዜያችንን መጠቀም አለብን። ህይወቶች በአደጋ ላይ ናቸው። ግዴታችንን ለመወጣት አንድ ጊዜ ቢኖረን ያ አሁን ነው።
አየርላንድ፣ ኤስቶኒያ፣ ፈረንሳይ፣ ኖርዌይ እና ዩናይትድ ኪንግደምም የተመድ ሰራተኞችን መባረር ያወገዙና ከዩናይትድ ስቴትስ ጋር የሚጣጣም አቋም ያንጸባረቁ የምክር ቤቱ አባል ሀገራት ናቸው። ሩሲያ፣ ቻይና እና ሌሎች መሰሎቻቸው ደግሞ የተመድ ሰራተኞች መባረር ጉዳይ በንግግር መፈታት ያለበት ነው የሚል አቋም አንጸባርቀዋል። የትግራይ ጉዳይ የኢትዮጵያ ውስጣዊ ጉዳይ መሆኑን ጠቅሰው አዲስ አበባ ችግሩን በራሱ የመፍታት አቅም አለው ያሉት በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቪስቲግኔቫ ሌሎች አካላት ሚናቸው ድጋፍ ማድረግ ብቻ እንዲሆን አሳስበዋል። የጸጥታው ምክር ቤትን ያካተተ ጫና፣ የውሳኔ ሐሳቦችን ለማውጣት የሚደረግ ማስፈራሪያ፣ ህገወጥ የአንድ ወገን ማዕቀብና በመገናኛ ብዙሃን መርዛማ ያሉትን መረጃ ማሰራጨት ውጤት አልባ እንደሆኑም ተናግረዋል። የዓለም ምግብ ፕሮግራም የጭነት መኪኖች ትግራይ ክልል ገብተው መቅረታቸውም መተቸት እንዳለበት የጠቀሱት ኤቪስቲግኔቫ የተመድ ሰራተኞችን መባረር በተመለከተ አዲስ አበባና ድርጅቱ ልዩነቱን በውይይት እንዲፈቱ ጠይቀዋል።
ሰጅሊን ፓፖቮዲ ፕሪንት ና ፕሮሰኒ ቢሊ ሪሽሽን
የተባበሩት መንግስታት ሰራተኞችን ከሀገሪቱ ለማባረር ባለፈው ሳምንት በአዲስ አበባ በተደረገው ውሳኔ አዝነናል። በርግጥ የኢትዮጵያን አስከፊ ሰብአዊ ቀውስ ለመፍታት የሚጨምረው ነገር የለም። በተመሳሳይ ሁኔታዎቹ ከመጠን በላይ ማግዘፍ እንደማያስፈልግ እንጠይቃለን። አዲስ አበባና የተባበሩት መንግስታት ጽፈት ቤት እርስ በርስ በመከባበር ውይይት ካደረጉ መተማመንን መፍጠርና አለመግባባቶችን በሰላማዊ መንገድ የእርዳታ ፈላጊውን ህዝብ ፍላጎት መሰረት ባደረገ መልኩ መፍታት ይችላሉ። ይህንንና በአለም ዙሪያ የሚከሰቱትን ሌሎች መሰል ሁኔታዎችን በተመለከተ ሰብአዊ እርዳታዎች በተመድ ድንጋጌ በአለም አቀፍ ህግና በብሔራዊ ህጎች መሰረት መከናወን አለባቸው።
አንዲት ሉዓላዊት ሀገር ዓለም አቀፍ ህግን መሰረት በማድረግ የወሰደችው ባሉት እርምጃ ዙሪያ ምክር ቤቱ ስብሰባ መቀመጡ አግራሞት እንደፈጠረባቸው የገለጹት በተመድ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ውሳኔውን በተመለከተ የኢትዮጵያ መንግስት ማብራሪያ የመስጠት ህጋዊ ግዴታ እንደሌለበት አንስተዋል። ይሁንና ከሀገር እንዲወጡ የተደረጉት የተመድ ሰራተኞች የድርጅቱን የገለልተኝነትና መሰል መርሆች በመጣስ ህወሓትን በመደገፍ የተለያዩ ተግባራትን ሲያከናውኑ መቆየታቸው እና ይህንንም መንግስት ለተመድ ማሳወቁን አብራርተዋል።
Expulsion was not our primary course of action. In multiple occasions we explained our concern
ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች የተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ.ም ምህረት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት ሰራተኞች የሚያከናውኗቸውን ማሻሻያ የሚያስፈልጋቸው ትክክል ያልሆነ ተግባራት በዝርዝር በመግለጽ ለድርጅቱ ጽህፈት ቤት ደብዳቤ ጽፈዋል። አንዳንድ ግለሰቦችንም ጠርተን ትክክል ያልሆነ ተግባራቸውን እንዲተው ብናስጠነቅቃቸውም ከተለውበታል።
የአምባሳደሩን ንግግር ተከትሎ ከጉዳዩ ጋር በተያያዘ ከኢትዮጵያ ምንም ደብዳቤ አልደረሰኝም ያሉት አንቶኒዮ ጉተሬዥ ማስረጃ እንዲያቀርቡላቸው አምባሳደር ታየን ጠይቀዋል።
I'd like to ask you one thing, Mr. Ambassador. If there is any written document.
አምባሳደር አንድ ነገር ልጠይቆ ተፈልጋለሁ። ለማንኛውም የተባበሩት መንግስታት ድርጅት ተቋም ከተባረሩት ሰራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት ይችላል። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም። ለድርጅቱ ደርሶ እኔ ጋር ያለመጣ ሰነድ ካለ ለመለየትና በድርጅቱ ስለሆነው ለማጣራት ይረዳኛል።
ኢትዮጵያ ሰራተኞቹን የማባረር መብት እንደሌላት ጠቅሰው ይህን በማድረግ ዓለም አቀፍ ህግን መጻረሯንም የተናገሩት አንቶኒዮ ጉተሬዥ በኢትዮጵያ ያለን አንድ አጀንዳ ብቻ ነው፣ እርሱም የኢትዮጵያ ህዝብ ነው። ፍላጎታችን የህዝቡ ስቃይ እንዲያበቃ መርዳት ነው፣ ሌላ ፍላጎት የለንም ሲሉም ተደምጠዋል። ከኢትዮጵያ መንግስት ጋር በትብብር መስራታቸውን እንደሚቀጥሉም ነው የገለጹት። ዋና ጻፊውና የሚመሩት ተቋም ለኢትዮጵያ ስለሚያደርጉት ድጋፍ አድናቆታቸውን የገለጹት አምባሳደር ታዬ የተባረሩ ሰራተኞች ጉዳይ በኢትዮጵያ መንግስትና በተመድ መካከል መፈታት ያለበት መሆኑን ጠቅሰው ያሉትን ሰነዶች እንደሚያቀርቡ ቃል ገብተዋል። ስብሰባውም እንደወትሮው ሁሉ በምክር ቤቱ የጋራ አቋም ሳይያዝበት ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። አድማጮች በተከታዩ ዘገባ ደግሞ ከኒውዮርክ ወደ ድሬዳዋ ነው የምናቀናው። በሕክምናው አጠራሩ በእንግሊዘኛው የደንጊ ፌቨር ወይም ደንጊ ትኩሳት በልማዱ አነጋገር የቆላ ንዳድ በመባል የሚታወቀው በሽታ በድሬዳዋ ከተማ በወረርሽኝ መልክ መከሰቱን የከተማይቱ አስተዳደር አስታውቋል። ወቅቱ በከተማዋ የወባ ደንጊና የቺኩንጉያ ወረርሽኞችም በተመሳሳይ የሚቀሰቀሱበት ጊዜ መሆኑ ተነግሯል። አዲስ ቸኮል ነው ያሰናዳለን።
በድሬዳዋ አስተዳደር የደንጊ በሽታ ወረርሽኝ መከሰቱን ያስተዳደሩ ጤና ቢሮ አስታወቀ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለአሜሪካ ድምጽ እንዳስታወቁት የትኩሳትና መገጣጠሚያ ህመም ያለባቸው ታካሚዎች መብዛታቸውን ተከትሎ በተደረገ የደም ናሙና ምርመራ የደንጊ ትኩሳት በሽታ በድሬዳዋ መኖሩ ተረጋግጧል።
እንግዲህ በቅርቡ 1-2-3 ሳምንት ትኩሳትና መገጣጠሚያ ህመም ያላቸው ታካሚዎች በመብዛታቸው ምክንያት ናሙና እየሰበሰብን መላክ ጀምረናል። በዛ መሰረት በመጀመሪያ በላክነው ናሙና ከ87ቱ ናሙና ምርመራ ላይ 4 ሰዎች የደንጊ ቫይረስ ህመም እንዳላቸው አረጋግጠናል ማለት ነው። ስለዚህ በዛም ተነስተው እንግዲህ ለደንጊ አንድ ፖዚቲቭም ካለ የሚተላለፈው በጣም በፍጥነት ስለሆነ እንደ ወረርሽኝ አይነት ምላሽ ስለሚያስፈልገው በወረርሽኝ ምላሽ የሚያስፈልገውን እየሰጠን ነው። ለህብረተሰባችንም ይሄ እንዲታወቅ አናውንስ አድርገናል። የመከላከያ መንገዶችን ህብረተሰባችን ከመጀመሪያም ጀምሮ እያሳወቅ እንገኛለን። ምክንያቱም ዝናቡን ተከትሎ ሁሌ የድሬዳዋ ማህበረሰብ በዚህ በሽታ እየተጎዳ የሚገኝ ማህበረሰብ ስለሆነ አስቀድሞ ጥንቃቄ እንዲያደርግ እያስተማረን ነበር። አሁን ደግሞ አጠናክረን እየሰራ ነው። ህክምናውም እንዲሁ ወጥ በሆነ መንገድ እንዲሰራ ለእያንዳንዱ በሽታዎች ኬዝ ዴፊኒሽን አውጥተን ህክምናውም ወጥ እንዲሆን እየተሰራ ይገኛል።
በአሁኑ ሰዓት ምን ያህል ህሙማን በደንጊ ትኩሳት እንደተያዙ ትክክለኛ አሃዙ እንደሌላቸው የሚነግሩት ወይዘሮ ለምለም የደንጊ ወረርሽኝ በቀላሉ የሚስፋፋ ከመሆኑ አንጻር በሽታው ያለበት አንድ ሰውም ከተገኘ ወረርሽኝ ይታወጃል ብለዋል። ወረርሽኙን ለመከላከልም በአዲሱ የከተማዋ ከንቲባ ከድር ጆሃር የሚመራ ግብረ ኃይል የተቋቋመ ሲሆን በዛሬው ዕለትም በከንቲባውና የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ የተመራ አስቸኳይ ምክክር መድረክ መካሄዱን ያገኘነው መረጃ ያመለክታል። ባለፉት ሳምንታት በከተማ አስተዳደሩ የደንጊ ትኩሳት መሰል የበሽታ ምልክት ያለባቸው ህሙማን ቁጥር እየተስፋፋ መሆኑን ከተማዋ መነጋገሪያ ሆኖ ነበር። የድሬዳዋ ከተማ ለድንበር ቅርብ በመሆኗ ወደ ኢትዮጵያ አዳዲስ በሽታዎች መግቢያ ተብለው ከተለዩት መካከል አንዷ ነች። የዛሬ 2 ዓመት በተመሳሳይ ጊዜ በድሬዳዋ ብሎም በሀገሪቱ ለመጀመሪያ ጊዜ ተከሰተው የቺኩንጉንያ ወረርሽኝ 96,000 ገደማ የከተማዋ ነዋሪዎችን ያልጋ ቁራኛ አድርጎ ነበር። ከቺኩንጉንያ ጋር ተቀራራቢ በሽታ ምልክቶች አሉበት የደንጌ ትኩሳትም ለመጀመሪያ ጊዜ በኢትዮጵያ የተከሰተው በ2006 ዓመተ ምህረት በድሬዳዋ ነበር። ያኔ በበሽታው ምንነት ሳይታወቅ የበርካታ ሰዎች ህይወት ካለፈ በኋላ ነበር የበሽታው ናሙና በዓለም አቀፍ የተሞከራ ተመርምሮ ደንጊ መሆኑ የተደረሰበት። ወባ፣ ደንጊና ቺኩንጉንያ በትንኝ የሚተላለፉ በመሆናቸው ያቆሩ ውሃዎችን ማፋሰስ ያስፈልጋል የሚሉት ወይዘሮ ለምለም ለሁሉም የከተማዋ ነዋሪዎችም የዛሬ 6 ወር የቢንቢ መከላከያ ጎበር ቤት ለቤት በመዞር መሰጠቱን ተናግረዋል። እስከ 3 ዓመት ሊያገለግል የሚችለውን አጎበር በአግባቡ በመጠቀምና ፍሳሾችን በማድረግ በኩል ህብረተሰቡ በሚጠበቅበት ልክ እየተንቀሳቀሰ አይደለም ሲሉ ወይዘሮ ለምለም ተችተዋል። ይህ ግን በግንዛቤ ጥረት የመጣ አይደለም፣ ሁሉም በቂ ግንዛቤ አለው ብለዋል ጤና ቢሮ ኃላፊዋ።
አጎበር እንግዲህ በየቤቱ ሲታደል በጣም ብዙ ልጆች አውጥተን የትምህርት ቤት ለቤት የመስጠትንም ስራ ሰርተናል። ከዚህ በፊት ቤት ለቤት አጎበር እንዲደርሳቸው አጎበርን በአግባቡ እንዲጠቀሙ ስራው ተሰርተዋል። ግን እንደምታዩት አጎበር የመጠቀም ሁኔታ እስካሁን ድረስ ክፍተት ያለበት ነው እይታችን ማለት ነው። ሁለተኛ በየቀበሌው በየጎጡ ሰው በሚኖርበት አካባቢ ተባብሮ አካባቢውን ማጽዳት፣ ፍሳሽን ማደራረቅ፣ ዝናብ ወዲያው እንደዘነበ ማዳረቅ፣ ውሃ የሚያቁሩ እቃዎችን ማጥፋትና ማስወገድ ላይ እንግዲህ ይህም በደንብ ማህበረሰቡ ታሞም ስላየ ቢንቢን ማጥፋት ወሳኝ መሆኑን ያውቃል። ማህበረሰቦችን አያውቅም ብለን አንወስድም በአሁኑ ሰዓት ማለት ነው። ግን ይህን ተከታትሎ ከስር ከስር እርምጃ መውሰድና ማስተካከል እንግዲህ በጋራ የሚሰሩ ስራዎች ስለሆኑ እዛ ላይ አሁንም ክፍተት እያየን ነው የምንገኘው።
የዝናብ ወቅትን ተከትሎ ወባ፣ ደንጊና ቺኩንጉንያ በከተማ የሚከሰቱ በመሆናቸው አሁንም ቢሆን በሽታው ከዚህ ይበልጥ ሳይስፋፋ አስፈላጊውን ጥንቃቄ እንዲደረግ ነው ወይዘሮ ለምለም የመከሩት። ቢሮቸውም ከሶስት ወር በፊት ጀምሮ ግንዛቤ ማስጨበጥና የጥናትና ምርምር ስራዎችን ጨምሮ አስፈላጊውን ዝግጅት ሲያደርግ ነበር ብለዋል።
ከመስከረም ጀምሮ እስከ ህዳር ድረስ ሁሌም የሚከሰቱ እነኚህ ሶስቱ በሽታዎች ታወቁ ስለሆኑ ከሁለት ወር ሶስት ወር በፊት አስቀድመን የቅስቀሳ ስራም ሰርተናል። የማሳወቅ ስራም የጥንቃቄ ስራ እንዲሰሩ ሰፊ ዝግጅት ስናደርግ ቆይተናል። ሕክምና ቦታ ላይም በቂ መድኃኒት እንዲኖር እንዲሁ ደግሞ ባለሙያዎችም በቂ እውቀት እንዲኖራቸው ቴክኒካሊ ብቃት እንዲኖራቸው የስልጠና ስራዎች ከድሬዳዋ ዩኒቨርሲቲ ጋርም ደግሞ ሪሰርች የማድረግ የሪሰርች ስራ እንዲሰሩ የማድረግ ስራዎችን ስልጠናዎችን እየሰጠን ቆይተናል።
ለሕክምና ተቋማት የሚመጡ ታማሚዎች ላይ የደም ናሙናዎችን በመውሰድ የቺኩንጉንያና የደንጊ ብቻ ሳይሆን የዚካ ቫይረስ ምርመራም እየተደረገ እንደሆነ ነው ወይዘሮ ለምለም የሚናገሩት። እስካሁን ድረስ በላቲን አሜሪካ በተለይም በብራዚል ብዙዎችን ያጠቀው የዚካ ቫይረስ በኢትዮጵያ አልተገኘ ቢሆንም ምርመራው ግን እየተደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ቡርኪና ፋሶ ይወስደናል። ቡርኪና ፋሶ ውስጥ ታዳጊዎችን ጨምሮ ከ400 ሰዎች በላይ በሽብር ተጠርጥረው ከተያዙ በኋላ ያለ ፍርድ መቆየታቸው ታውቋል። የአሜሪካ ድምጹ ሄንሪ ዌልኪንስ በሕግ አጣብቂኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግሮ ያጠናቀረውን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል።
ሃውሪቱ ሲዲቤ ልጇን ጨምሮ 3 የስጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ ላለፉት 3 ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየረችው ሲዲቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከዛሬም እንደማታውቅ ትናገራለች። ቡርኪና ፋሶ በእስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ላይ የዛሬ 7 ዓመት ጦርነት ካወጀች ወዲህ ቢያንስ 400 ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ እድሜያቸው ከ16 ዓመት በታች የሚገኙ ህጻናት ናቸው።
ከጎበኘኋቸው አንድ አመት አለፈ። ይሄ ሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል።
ምዕራባዊት አፍሪካዊት ሀገር ቡርኪና ፋሶ የሽብር ወንጀልን የሚመለከት የወንጀለኛ መቅጫ ህግ ከሁለት ዓመታት በፊት አውጥታለች። እስካሁን ድረስ ግን ፍርድ ቤት ቀርበው ጥፋተኛ የተባሉ 2 ሰዎች ብቻ ናቸው። ሲዲቤ ዘመዶቿ ዚኒያሪ በሚባለው ከተማ ውስጥ በሚገኝ በእጥፉ በተጨናነቀ እስር ቤት ውስጥ እንደሚገኙ ትናገራለች።
I really need some judicial assistance, a lawyer to follow up their case and free them.
በእውነቱ የህግ ድጋፍ ፈልጋለሁ። ጉዳያቸውን የሚከታተልና ነፃ የሚያስደርጋቸው ጠበቃ ፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጣባበቅ ከጀመሩ ረጅም ጊዜ አልፏል።
በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምባ ባሪ ልጆቿ ካለፍርድ ሂደት ከታሰሩ 2 አመታት እንዳለፉ ትናገራለች።
ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ ፈልጋለሁ። እድሜ ይገፍቷል። ስራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አጭቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው።
ያም እንደውtilde እንቀጥንጂ ምባለት ባለቀም ሰው ተጨቃደ እና አርነቁ ፈቆ ተጨቃደ እና ታይሰበ አለበኛ
ዳውዳ ዲያሎ የቡርኪና ባይ ሰብአዊ መብት ተሟጋች ናቸው። እሳቸው አንዳንድ ታሳሪዎች እስከ 5 አመታት ለሚቆይ ጊዜ ፍርድ እንደጠበቁ ይናገራሉ። እንደ ሰብአዊ መብት ተጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትህ የማይገኝ ከሆነ ለበለጠ ግጭትና መግዳደር ይዳርጋል ነው ያሉት።
Voilà le fait que la justice ne bouge pas très souvent. Voilà ça, c'est un facteur d'incitation voilà à la violence, d'aggravation de la
የሽብር ወንጀሎችን እንዴት ማየት እንደሚገባ ለማስገንዘብ በተጠራ ጉባኤ ላይ የሀገሪቱ ፕሬዝዳንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥል ተናግረዋል። ፕሬዝዳንት ሮሽ ካቦሬ
We're pleased we've been able to hold the first trial of a terrorist and I can tell you
የመጀመሪያውን የሽብርተኝነት ክስ በማከናወናችን ደስተኛ ነን። ሁሉንም ማሳሳቢ ሁኔታዎች መረዳቴንና መንግስት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። ይሁንና እስካሁን ያሉትን ለማስፈጸም ጥረት ይደረጋል ነው ያሉት።
Nous devons tenir compte du fait que nous avons des difficultés financières mais je pense qu'un effort peut être fait pour accompagner ce qui est déjà
የሁለቱ ሰዎች የፍርድ ሂደት የመሻሻል ምልክት ቢሆንም ሌሎች ሂደቶች በምን ፍጥነት ይከተላሉ የሚለው ለወደፊቱ የሚታይ ይሆናል።
ሀብታሙ ስዩምን አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን አሁን ወደ ሁለተኛው አጋማሽ ዘልቀናል። ታዲያ ለዚህ ክፍል ቀዳሚ ያደረግነው አፍጋኒስታንንና ዩናይትድ ስቴትስን የሚመለከት ዘገባ ነው። ወደዚህ አልወሰዳችሁ አንድ ከፍተኛ የዩናይትድ ስቴትስ መርማሪ ቡድን ሁለቱንም የዲሞክራቲክና የሪፐብሊካን ፓርቲ አስተዳደሮችን ወይም ባለስልጣናትን ጥረትና ትኩረት ያገኘው የአፍጋኒስታን ጉዳይ ትልቅ ውድቀትና በትሪሊዮኖች የሚሰላ ዶላሮችን ያስወጣ መሆኑን ለሕግ አውጪዎች ምክር ቤት አባላት ተናገረ። የመርማሪው ባለሙያው ምስክርነት የመጣው የምክር ቤት አባላቱን ዩናይትድ ስቴትስ በዚህ ዓመት አፍጋኒስታንን ለቀቀ ወጣችበት መንገድ ለምን በቀውስ የተመላ እንደነበር መመርመር በያዙበት ወቅት ነው። በምክር ቤቱ የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርባል።
አፍጋኒስታንን በማስተዳደር ሁለተኛ ወራቸውን ያስቆጠሩት ታሊባኖች ድርቅ፣ የኢኮኖሚ አለመረጋጋትና ያልተቋረጠው ጥቃት ከፊታቸው ተደቅኗል። ይህ ዩናይትድ ስቴትስ በአፍጋኒስታን በ20 አመታት ውስጥ ያደረገችው ነገር ከምንው በፍጥነት ተሽርሽሮ እንደጠፋ ያሳያል። ለእገዛው በትሪሊዮኖች የሚቆጠር ዶላር የወጣበትን ውጤት ለመመርመር የተቀመጡት ሕግ አውጪዎቹ የምክር ቤት አባላትም በዚህ ሳምንት ከከፍተኛው የመርማሪ አካል የተመለከቱት ገጽታ እጅግ የደበዘዘ ነው። ጆን ሶብኮ የአፍጋኒስታን መልሶ መገንባት ልዩ ተቆጣጣሪ ጄነራል ናቸው። እንዲህ ይላሉ።
የዩናይትድ ስቴትስ የአፍጋንን የፖለቲካ ባህል አልተገነዘቡም። በዚህም የተነሳ በሙስና የተተበተቡ ፖለቲከኞችና ስልጣን አፈላላጊዎች እንዲጎለብቱ አደረጓቸው።
ሶብኮ የተተካኩ የቀጠሉት ሁለቱም የዩናይትድ ስቴትስ የዲሞክራቲክና የሪፐብሊካን አስተዳደሮች ሁልጊዜም አፍጋኒስታንን መልሶ የመገንባቱ ስኬት እየተቃረበ ነው ቢሉም ለሁለት አስርት ዓመታት የተደረገው ጥረት ሀብት በልቶ ቀርቷል። ተቆጣጣሪው ጆን ሶብኮ ይህንን ሲገልጹ
ghost soldiers, ghost police we saw.
የማይታዩ መናፍስት ወታደሮች፣ የማይታዩ መናፍስት ፖሊሶች እዚያ በቦታው በአካል በሌሉ ሰዎች ስም የአፍጋኒስታን መንግስት ሲመሰረት አይተናል።
የሶብኮ ምስክርነት የመጣው የዩናይትድ ስቴትስ ህግ አውጪዎች የባይደን አስተዳደር ከአፍጋኒስታን ለቆ የወጣበትን መንገድ በሚመረምሩበት ወቅት ነው። የሪፐብሊካን ምክር ቤት አባል ማይክል መኩል እንዲህ ይላሉ።
ፕሬዚዳንት ባይደን እና ባለስልጣኖቻቸው ይደግፉ የነበሩት በአፍጋኒስታን ያለው አማራጭ ሁለት ብቻ እንደሆነ አድርገው ነበር። አንደኛው በዚህ በደምና በቀውስ በተሞላው መንገድ ሙሉ ለሙሉ ለቆ መውጣት ወይም በአስር ሺዎች የሚቆጠሩ ወታደሮችን ላልተወሰነ ጊዜ ዝም ብሎ በቦታው መተው። እኔ ግን ከመነሻውም ይህ ጨርሶ ትክክለኛ አማራጭ አልነበረም ብዬ አምናለሁ። በመጀመሪያ ፕሬዝዳንቱ የጸረ ሽብሩን ስራ ብቻ የሚቆጣጠር ትንሽ ኃይል እንዲያስቀሩ በከፍተኛ ጀነራሎቻቸው የተነገራቸውን ምክር መስማት ነበረባቸው።
ይሁን እንጂ ዴሞክራቶቹ ፕሬዝዳንት ባይደን ጨርሶ የማይቻለውን ችግር ከሳቸው በፊት ከነበሩት አስተዳደር የወረሱት መሆኑን በመግለጽ ይከራከራሉ። የተወካዮቹ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ግሬግ ሚክስ አንዱ ናቸው።
The deal President Trump and Secretary Pompeo signed with the Taliban direct
President Trump እና የውጭ ጉዳይ ሚኒስትራቸው ፓምፒዮ ከታሊባን ጋር ያደረጉት ስምምነት በዚህ የበጋ ወቅት ለተፈጸመው የተዝረከረከ አወጣጥ በቀጥታ አስተዋጽኦ አድርጓል።
አንድ ተንታኝ በሺዎች የሚቆጠሩ የአፍጋን ረዳቶች ወደ ኋላ የቀሩበትና 13 የዩናይትድ ስቴትስ ወታደሮች የሞቱበትን የአወጣጡን ቀውስ ከመከሰቱ በፊት የባይደን አስተዳደር ሊያደርግ የሚችለው አማራጭ ነበረው ይላሉ። ይህን የሚሉት ከብሩኪንግ ተቋም ማይክ ኦሃንሎን ናቸው።
never really tried to compromise with the Ashraf.
በዚያ ላይ ደግሞ ታሊባን ከአሽራፍ ጋኒ መንግስት ጋር ስልጣን ለመጋራት ጨርሶ ሊደራደር አልፈለገም። ይህ እንደ አውሮፓውያን የዘመን አቆጣጠር መጋቢት 29 2020 ከፕሬዝዳንት ትራምፕ አስተዳደር ጋር የተደረሰበት ስምምነት የተጣሰበት ሌላኛው ማሳያ ነው። ስለዚህ እንደሚመስለኝ ፕሬዝዳንት ባይደንም ለታሊባኖች ስሙ ለስምምነቱ የተገዛቸው አይደለም። ስለዚህ እኔም አላከብረውም ማለት የሚችሉበት እድሉ ነበራቸው። አሁን ማድረግ የምንችለው የሰላሙ ንግግር ተግባራዊ ሊሆን ወደሚችልበት እንምጣ። ለምሳሌም ስልጣን መጋራት የሚቻልበት መንገድ ካለ እናድርገው። ስለዚህም ያን በመቀበል ተግባራዊ ሊሆን የሚችልበት መንገድ ካለ ዩናይትድ ስቴትስ ለቃ መውጣት የሚችልበት መንገድ ማመቻቸት እንችላለን ማለት ይቻል ነበር።
ሰባት የሪፐብሊካን ሴኔተሮች በዚህ ሳምንት መጀመሪያ ላይ ልዩ መርማሪ ተቋቁሞ የባይደን አስተዳደር ከአፍጋኒስታን የወጣበትን መንገድ እንዲመረምር የሚያዘውን ረቂቅ ሕግ ማስተዋወቃቸው ይታወሳል።
እንደገናለው ደረጀ ክብራትና ክብራን አድማጮቻችን የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ወደ ባህር ዳር ያሻግረናል። የኮሮና ቫይረስ ወረርሽኝና የሰሜን ኢትዮጵያ ጦርነት የአማራ ክልል የቱሪዝም ዘርፍን እንደጎዳው የክልሉ ባህልና ቱሪዝም ቢሮ አስታወቀ። በዚህም ሳቢያ ከዚህ ቀደም ያገኘ የነበረውን 2 ቢሊዮን ብር ማጣቱን የቱሪዝም ልማት ዳይሬክተሩ አቶ መልካሙ አደመ ገልጠዋል። ከቱሪዝም ፍሰት ተጠቃሚ የሆኑ የህብረተሰብ ክፍሎችም ችግር ላይ ናቸው ነው ያሉት። አስቴር ምስጋናው ናት የተከታተለችው።
የባህር ዳር ከተማ የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚበዙባት ከተማ ናት። የጣና ሐይቅ ዳርቻን ይዘው በተሰሩ ሆቴሎች ይህ ወቅት የቱሪስት መናኸሪያ እንደነበር የኩሪፍቱ ሪዞርትና ስፓ ባህር ዳር ዋና ስራ አስኪያጅ አቶ ዳንኤል አባተ ይናገራሉ።
ሀገራችን ካሏት የቱሪስት መዳረሻ ቦታዎች አንዷ ነች። የቱሪስት ፍሰቱን አሁን ወቅታዊ ባለው የፖለቲካ አለመረጋጋት እንዲሁም ደግሞ ከዓለም አቀፍ የኮሮና በሽታ ጋር ተያይዞ የቱሪስት ፍሰቱ ከዚህ በፊት እንደነበረው አይደለም። አሁን ያለው ወቅታዊ ሁኔታ ትንሽ የሎካል የተወሰነ ሎካል ኮሚኒቲ የሎካል ቱሪስት ፍሰት ይችላል።
በኢትዮጵያ በስፋቱ አንደኛ በሆነው የጣና ሐይቅ ላይ የሚገኙ ገዳማትንና አብያተ ክርስቲያናትን ያስጎበኙ የነበሩ ጀልባዎች ዛሬ በደንበኛ ጦት ያለ ስራ መቀመጣቸውን የጀልባ ቀዛፊው ወንደሰን አለሙ ይናገራል።
የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆችም ይመጡ ነበር በነሱ ነው የሚስተዳደረው። አሁን ላይ ግን በጣም ቀንሷል። እንደምታዩት አሁን ታራለ 120 ጀልባ ከኛ ማህበር ውስጥ አለ። ከነዛ ውስጥ በሳምንት አንዴ ነው የሚደርሰው። አሁን እኔ የሚከፈለኝ 2000 ብር ነው። የቤት ኪራይ 1500 ብር ይከፈላል። በፊት ላይ ፈረንጆችም ይመጣሉ። ቲፑም ለራሱ በጣም አስደሳች ነበር። 2000 ብር ይከፈለና ኦልሞስት ስራ ባለ ሰዓት እስከ 8000 እስከ 10000 ብር በወር እንሰራ ነበር። አሁን ላይ ያለው ግን ምንም በቃ ደሞዛችን ነው። ደሞዛችን ስፒደርስ ለራሱ በጣም ሶፍላል።
በባህል አልባሳት ንግድ ዘርፍ የተሰማራችሁ ወጣት ህይወት በከተማው ለስራም ሆነ ለመዝናናት እግሩ ባህር ዳርን የረገጠ ቱሪስት በእነዚህ ሱቆች ያካባቢ መገለጫ ባህላዊ ቁስም ሆነ አልባሳት ሳይሸምት አይሄድም ነበር ትላለች።
ከተለያየ ሀገሮች ያሉ እንግዶች ጋር ነው የሚሰራው። እነሱ ደግሞ አሁን ይህን እንደምታዩ ማለት በሀገር ሁኔታ ሆነ በኮሮና ምክንያት ጀምሮ ምንም አይነት እንቅስቃሴ የለም። የቤት ኪራይ እንኳን መሸፈን የማይቻልበት ሰዓት ነው።
ለወትሮው የመስቀል በዓል ሲከበር የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚታደሙበት እንደነበርና ዘንድሮ በዓሉ መቀዛቀዙን ታዳሚው ተናግራለች።
የቱሪስት ፍሰቱ እንደምናየው የለም። ዛሬ ብቻ አይደለም ቆየት ብሏል። ቢያንስ ቀንሳለች ሀገራችን ያለችበት የሰላም ጸጥታ ችግር ምክንያት በዛ ምክንያት ነው ቱሪስቶች መጨመር እንደሚተምታ ያው እንደምታየው የለም። በአብዛኛው አንድ ሰው ቻለ ተጋጭ ግን የለም። ሀገራችን ጋር ስለሚያሰጋ በዛ ምክንያት ነው
የአማራ ክልል የቱሪዝም ልማት ዳይሬክተር አቶ መልካሙ አደመ ለዚህ ምክንያቱ የኮሮና ቫይረስ ወረርሽኝና የሰሜኑ የኢትዮጵያ ሰላም ማጣት እንደሆነ ይናገራሉ።
ክልሉ ዋና ዋና የቱሪስት መዳረሻ የምንላቸው ባህር ዳር፣ ጎንደር፣ ላሊበላ፣ ደባርቅ እነዚህ በዋናነት የሚጠቀሱ ናቸው። በአመት ውስጥ የአገር ውስጥ ቱሪስት እንኳ ብንወስድ እስከ 12 ሚሊዮን ድረስ ቱሪስት የሚንቀሳቀስበት ነበረ። በውጭ ሀገር ቱሪስትም እንደዚሁ እስከ 200 ሺህ ድረስ ቱሪስቶች በተለይ ዋና ዋና መዳረሻዎች አካባቢ ተገኝተው የተለያዩ ቦታዎችን እየጎበኙ የሚመለሱበት ሁኔታ ነበር። ነገር ግን የኮቪድ ወረርሽኝ ከተከሰተ በኋላ ማለት ይቻላል በውጭ ሀገር ቱሪስት ላይ ከፍተኛ ሁኔታ ተጽዕኖ ነበረው። ከ200 ሺህ ላይ የነበረው ወደ እንግዲህ እስከ 40 ሺህ ድረስ እስከ 50 ሺህ ድረስ ወጣቸው ወረደበት ነበረ። አሁን ደግሞ ሰሜኑ ክፍል በተነሳው የጸጥታ ችግር ምክንያት ቶታሊ የቱሪስት የውጭ ሀገር ቱሪስት ቆሟል ማለት ይቻላል ማለት ነው። ያ በጠቅላላ እስከ 2 ቢሊዮን ብር ድረስ የሚገኝ ገቢ ነው እንግዲህ አሁን የተቋረጠ።
በአማራ ክልል ጦርነት እየተካሄደባቸው ባሉ አካባቢዎች በህወሓት ታጣቂዎች ቤተክርስቲያናት መውደማቸውንና ቅርሶች መዘረፋቸውን የባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ በቅርቡ በሰጡት መግለጫ ጠቁመው ነበር።
ከዚህ አንጻር በክልላችን አጠቃላይ ከ23 በላይ የሃይማኖት ተቋማት ጉዳት ደርሶባቸዋል። አንዳንዶቹ በቋሚ ቅርስነት የተመዘገቡ ናቸው፣ አንዳንዶቹ ያልተመዘገቡ ናቸው። በአጠቃላይ በክልሉ በዚህ በደቡብ ጎንደር ማለት ነው ከ4.2 ሚሊዮን ብር በላይ የሚጠጋ የገንዘብ እንዲወድም አድርጓል።
በአማራ ክልል በዓለም ቅርስነት የተመዘገበውን የላሊበላ ውቅር አብያተ ክርስቲያናትን ጨምሮ ሰሜኑ የሀገሪቱ ክፍል ያሉ የቱሪስት መስህብ በአሁኑ ሰዓት በህወሓት የተያዙ አካባቢዎች ያሉ ቅርሶች እንደሚያሳስባቸው አቶ መልካሙ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለተከታዩ ዝግጅት ወደ እዚያው አዲስ አበባ እንቆያለን።
የ
የአንጎልና ህብረተሰብ ጤና መቃወስ በሚያስከትለውና በተለምዶም የእብድ ውሻ በሽታ በሚል መጠሪያ የሚታወቀው የበሽታ አይነት ኢትዮጵያ ውስጥ ወይም ኢትዮጵያ በአፍሪካ ከፍተኛ ቁጥር ያለው ሞት የሚዘገብባት ሀገር ናት ሲል ብሔራዊ የህብረተሰብ ጤና ኢንስቲትዩት አመልክቷል። ባለቤት የሌላቸው ውሾች ቁጥር መበራከት ለበሽታው መስፋፋት ምክንያት መሆኑም ተገልጧል። ገልሞ ዳዊት ነው ያጠናቀረው።
ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ ለቪኦኤ ገልጸዋል።
በሽታውን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100% ገዳይ። ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሺየሶችን ከሰው ሰው ብቻ አይደለም ከሰው ውጪ ሌሎች እንስሳትንም የሚያጠቃ። አሁን ውሾቹም እየሞቱ ነው ወደ ሰው የሚያስተላልፉት። ሌሎች እንስሳት አካባቢ ላይም ኢቭን ዋይልድ የቤት እንስሳት ብቻ አይደለም ከዛ ውጪ ያሉትን ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ሌሊት ወፍ ላይ ነው ይሄ እነሱ ላይ ያለ በሽታ ነው።
በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሃዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ።
አሁን ኢስቲሜት ስናደርግ 2700 እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል እንዴ እንደ ባለሙያ እንደ ዘርፉ ባለሙያ ከ2700 ያልፋል የሚል ለምንድን ነው አሁን ቢሆን ከዛም ያልፈው ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ የችግሩ በጣም ገፍቶ የመጣ ስለሆነ ሪፖርትኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ እንትኖች ስላሉ 2700 የሪፖርት የመጣ ኦሬዲ ያለን ከዛ ያልፋል የሚል እና በጣም ይሄም ያሳየን ምንድነው አለርት ያደርገናል።
በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት ያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም ያገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይናገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋስ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አመልክተዋል።
በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የህክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻም ይሁን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው። ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ህክምና የሚታወቅ ህክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው።
ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሲሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመር ሙሉጌታ ይናገራሉ።
ነርቭ ቲሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታች ዲሆኑ ጤና ጣቦች አሉ እያንዳንዱ በአግሪቱ ላይ ብቻኛ ስለሆነች ነውና በጣም ብዙ ይመረታል። ግን ብቻኛ አቅራቢ ሌላ የሚያገዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ። እጥረት አንዱ ፋክተርም ስለሆነ ነው እኛ እየተቸገረን ያለ ነው። እጥረት ገጠመ በሚል ተቸገረንና ይሄም እንዴት ነው ጥሩ ቫክሲን ነው ግን ወደዛኛው መጣለው ከዛኛው ጋር ኮምፔር ስናደርግ ያኛው ሌተስት ነው ሞር ፖቴንት ነው ሁለተኛ ደግሞ በጣም ሴፍ ነው።
የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም ሐዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጿል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ህዝብ ያላት የክትባት ማብረጫ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን ዕውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓመተ ምህረት በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል። ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ
አመሰግናለሁ። ገልሞ ለዝግጅትህ። አድማጮች፣ እዚህ ግድም በሙዚቃ ፋታ እንስታለን። ወዲሁም የሳምንቱ መገባደጃ የተቃረበ ነው። እኛም ስርጭታችን ለማገባደድ ጥቂት ዝግጅቶች ናቸው የቀሩን። ህብስት ጥሩነህ ናት በፈጠረ እያለች የምትጫወትልን። ዘና እንዳላችሁ ተስፋ አድርጋለሁ። በህብስ ጥሩነህ በፈጠረህ አድማጮቻችን፣ የስርጭታችን መገባደጃ ቢቃረብም ታዲያ የሳምንታዊው የመጨረሻው ዝግጅታችን ሳምንታዊ ቅንብር ተፈጥሮና አካባቢ ነው። በዓለም ዙሪያና በባህር እንዲሁም በውቅያኖስ ጠረፎች አካባቢ የሚገኙ ሀገሮች በአየር ንብረት ለውጥ ሳቢያ ከሚከሰት ከፍተኛ የሆነ ማዕበል ለመጠበቅ የተለያዩ የመከላከያ ስራዎችን በመስራት ላይ ናቸው። በዩናይትድ ስቴትስም በተለያዩ ጊዜያት የሚነሱ ወጀቦችና ማዕበሎች አስከፊ አደጋዎችን አድርሰዋል። ይህን መሰል አደጋዎች ከመከሰታቸው አስቀድሞ ለመከላከል የተፈጥሮ መከላከያዎችን ማበጀት፣ የውሃ ከፍታ መጠኑን የሚለኩ መጠቆሚያዎችን መግጠም የመሳሰሉ ስራዎችም እየተሰሩ መሆናቸው ነው የተዘገበው። ቬሮኒካ ኤግሌሲያስ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንዲህ አሰናድተዋለች።
በቨርጂኒያ በሚገኘው ኖርፎልክ ከተማ በዩናይትድ ስቴትስ ከፍተኛ የሆነ የባህር ጠረር ካለባቸው ቦታዎች ሁሉ ሁለተኛው ነው። ከፍተኛ በሆነው የባህሩ ወጀብ መጨመርም የባህሩን ዳርቻ መልክ እየቀየረው ይገኛል። ይህ ሁሉ ታዲያ በሰዎች ምክንያት በተፈጠረ የአየር ንብረት ለውጥ ምክንያት የመጣ ነው። በአካባቢው በአሁኑ ሰዓት በስተ የሚታዩ ጨዋማ የረግረግ ውስጥ ሳሮችም እየጨመረ የመጣ ወጀብ ከሌላ ቦታ ያመጣቸው ሲሆኑ ከሚገባው በላይ በስተዋል። የሚጥለው ከባድና ተደጋጋሚ ዝናብ አብም የአካባቢ ነዋሪ እንደሆኑት ወይዘሮ ኒና ኦላንደር ያሉ ሰዎችን ቤታቸው ሙሉ ለሙሉ ተነስቶ ወደ ሌላ ቦታ እንዲጓጓዝላቸው ከፌደራል መንግስት ገንዘብ እንዲጠይቁ አድርጓቸዋል።
ቤታችንን ለማስነሳት የግንባታ ባለሙያው $450,000 እንደሚፈጅ ገምቶልናል። ከዛ ከቤታችን ውጪ ተከራይተንም ቢሆን እየኖርን የቤቱን ዕዳ ደግሞ መክፈል ይኖርብናል።
ይህ እንግዲህ አንድ ቤትን ለማንቀሳቀስ የተጠራ ዋጋ ነው። ባለፈው ነሐሴ ወር ፕሬዝዳንት ጆ ባይደን በአየር ንብረት ለውጥ የሚከሰት አደጋን ለመቀነስ $3.5 ቢሊዮን በጀት ለቀዋል። ይህም ለፌደራል የድንገተኛ ጉዳዮች ስራ አስኪያጅ ተቋም ያልታሰበ ገንዘብ ሆኗል። ትሬቨር መከሌ በብሔራዊ የውቅያኖስና ከባቢ አየር አስተዳደር ውስጥ ሳይንቲስት ናቸው።
There's really large investments by FEMA and
our Federal የድንገተኛ ጉዳዮች አስተዳደርና በሰራዊቱ በኩል የጠረፍ መሰረተ ልማቶችን መምራት ለማስቻል እንዲሁም የፌደራል ከፍተኛ አውራ ጎዳናዎችን ለወደፊቱ ደህንነታቸውን ለማስጠበቅ ከፍተኛ የሆነ መዋለ ንዋይ ፈሷል።
የባህር ወጀብ ከፍታ መጨመር የዩናይትድ ስቴትስ ብቻ ሳይሆን የመላው ዓለም ስጋት ነው። ናዲያ ቪኖጋርዶቫ ሺፈር በናሳ ውስጥ ሳይንቲስት ናቸው።
ደቡብ ምስራቅ እስያ የባህር ጠለል ጽንፍ የታየባት ሀገር ናት። በዚያ ያለው የውቅያኖስ ዙረት፣ የበረዶና የመሬት ተለዋዋጭነት እንዲሁም በሰዎች እንቅስቃሴ የተፈጠረ የመሬት ቅርጽ ነው።
በዚህ ባለፈው ክረምትም አውሮፓና ቻይና ታሪካዊ የሆነ ጎርፍን አስተናግደዋል። ለዚህ ሁሉ ታዲያ ሳይንቲስቶች ተጠያቂ የሚያደርጉት የአየር ንብረት ለውጥ ነው። በኖርፎልክ ቨርጂኒያ የባህር ሳይንስ ኢንስቲትዩት ባልደረባ የሆኑት ድሬክ ሎፍቲስ የአካባቢውን ነዋሪዎች የባህሩ ውሃ ሲጨምር የሚያስጠነቅቁ 50 ጠቋሚ መሳሪያዎች የታገዙ ቴክኖሎጂዎችን እየገጠሙ ይገኛሉ።
ከውሃ ጠለል በላይ በድልድዩ ላይ ያለውን የውሃ መውረጃ ነው የሚለኩት። የመረጃውን ዋጋ ለመቀነስም ከሳተላይት ይልቅ የሞባይል ኢንተርኔት ይጠቀማሉ።
ከተማዋ ከዚህ በተጨማሪም ትላልቅ የውሃ ፓምፖችን፣ የተሻሻሉ የማዕበል ውሃ መቆጣጠሪያ ስርዓትንና ከብረትና ከኮንክሪት በጠንካራው የተበጁ የጎርፍ ግንቦችንም እየገነባች ትገኛለች። ከዚህ በተጨማሪም $112 ሚሊዮን በሚያወጣ መርሃ ግብር ታሪካዊ የሆኑ የከተማዋ መንደሮች ጉዳት እንዳይደርስባቸው እየተሰራ ይገኛል። ካይል ስፔንሰር የከተማዋ የመልሶ መቋቋም ምክትል ኃላፊ ናቸው።
ከሸክላ የተሰራ እርከን መሳይ የውሃ መከለያ እያበጀን ነው። ከአመድና ከአፈር ነው የሚዘጋጀው። ከዚያም በላዩና በዙሪያው ዛፍና ሳር ይተከልበታል። በዛፎቹ ዙሪያም መሸርሸርን ለመከላከል ድንጋይ እናደርግበታለን።
ይህን መሰል ግንባታዎች ታዲያ የአካባቢው ነዋሪ በሆኑት በቴሪ ዌድ መኖሪያ ቤት አካባቢ እለት እለት ጩኸት እንዲበረታ አድርገዋል። ከዚህ ቀደም የነበረው ማዕበል የቴሪ ቤትን ጀርባ በጎርፍ አጥለቅልቆት ነበር። የነበራቸው የመድህን ሽፋን ደግሞ ግማሹን ብቻ ነው ሊከፍላቸው የቻለው። ስለዚህ ቴሪ የወደፊቱን ተስፋ ያደርጋሉ።
So you look at the big picture that yes now
ትልቁን ምስል ከተመለከትን መልሱ አው አካባቢው ተሻለ ይሆናል የሚለው ነው። ነገር ግን ይሄ ሁሉ ጩኸት በአካባቢው ያለው የቤት ዋጋ እንዲያሽቆለቁል አድርጎታል። ነገር ግን ደግሞ እነሱ ስራቸውን ሲጨርሱ አካባቢው የበለጠ ለኑሮ የተመቸ ይሆናል።
የአየር ንብረት ለውጥ እጅግ የከፋ ሁኔታ ላይ በመድረሱ ተፈጥሮ፣ ቴክኖሎጂ እንዲሁም ግንብ መገንባቱ ብቻውን በቂ ላይሆን ይችላል። ዋረን ጆሪጀር የኤልዛቤት ወንዝ ፕሮጀክት በተሰኘ ለትርፍ ያልተቋቋመ ተቋም ውስጥ ባልደረባ ናቸው።
ለወደፊቱ ከዚህ ከጠረፉ ራቅ እያሉ ወደ ከፍታ መውጣት ሳይኖርብን አይቀርም። ምክንያቱም አንዳንድ ሰዎች ረባዳው ውስጥ ስላሉ ወጀቡን ሊቋቋሙት አይችሉም። ስለዚህ በቀጣዮቹ 50 ዓመታት ደግሞ ይህም መቀበልና ከፍ ማለት ይኖርብናል።
በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ሀገራት በአየር ንብረት ለውጥ ዙሪያ በቅርቡ ባወጡት ሪፖርት እንደሚያመለክተው የምንኖርባት ፕላኔት ኮድ ሬድ ወይም ደግሞ ቀይ መስመር ውስጥ ከፍታለች። ይህም የመቶ ዓመት የባህር ጠለል ከፍታዎች በተደጋጋሚ ቶሎ ቶሎ እንደሚከሰቱ የሚያስጠነቅቅ ነው። በዚህ ደግሞ ዝቅተኛ ገቢ ያላቸው ሀገራት አስከፊ ሁኔታ የሚጎዱ ቢሆንም ማንም ግን አያመልጥም። ፕሮፌሰር ሚካኤል ኦፕንሄመር ስለ ሪፖርቱ እንዲህ ይላሉ።
የበለጸጉት ሀገራት ችግሩን ያመልጡታል ማለት አይደለም። ነገር ግን አቅሙ ስላላቸው ግንቦችን እየገነቡና ሌሎች ነገሮችን እያደረጉ ችግሩን ማዘግየት ይችላሉ ማለት ነው። ስለዚህ በአየር ንብረት ለውጥ ምክንያት ህይወታቸውን እያጡ ያሉ ሰዎችን ህይወት ለመጠበቅ የማላመድ እንዲሁም ወደ ከባቢ አየር የሚለቀቁ ጋዞችን መጠን ልቀት ለመቆጣጠር መጣር አለብን ማለት ነው።
ዩናይትድ ስቴትስ በመጪው 2030 ዓመተ ምህረት የግሪን ሃውስ ካርቦን ዳይኦክሳይድ ልቀቱን በግማሽ ለመቀነስ ቃል ገብታለች። በመጪው ህዳር በስኮትላንድ ግላስጎ በሚደረገው ስብሰባ ላይ ሌሎች ተጨማሪ መልሶች ይፈለጋሉ። ነገር ግን በባህር ዳርቻ ለሚኖሩ የዓለም ማህበረሰቦች የውሃው መጠን ከፍ ማለት ጊዜው እየሮጠ መሆኑን ያሳያል።
አመሰግናለሁ ሄደን። አድማጮች ስርጭታችንን ወደ ማገባደድ ተቃርበናል። ለማስታወስ የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳተላይት ታገኙናላችሁ። በድረገጻችን በፌስቡክና ኢንስታግራምም ታገኙናላችሁ። እንግዲህ አዲሱን ፕሮግራማችንን ተከታትላችሁ ያያችሁትን የተመለከታችሁትን አስተያየቶቻችሁን ብታደርሱን እናስተናግዳለን። ስርጭታችን እንዳልኩት ልናገባድድ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሳት በየቀኑ ከምሽቱ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስተናግድኳችሁ አሉላ ከበደ፣ አቀናባሪ ንጉሥ ታምሬ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ሰናብታለሁ። ነገ አርብ ከምሽቱ ሰዓት ላይ እንገናኝ። ሰላም፣ ደህና ደሩ። Thank you.